Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በዛሬም ሽስ ርጭታችን ከሚደመጡት መካከል
አሁን ከተመረቀን በኋላ እንድንሰራ የሚያመቻችልን ግቢው በራሴ የሚያመቻችልን ትልቅ ነገር ነው። መልካም ድል ነው። ይሄን እንደ መልካም ነገር ነው የሚያየው።
የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተመራቂ ተማሪዎችና ቀጣሪ ተቋማት የሚገናኙበትን የሥራ አውደ ርዕይ ማዘጋጀቱ ተሰምቷል። ሙሉ ዘገባው በምሽቱ ይደመጣል።
ያቁሳቄ ደምናም ነበር ያለው በወቅቱ የገበሬዎችን አቶሮች ምናምን ያገዘ ያው ለልክ መጥተው ነው ያሰሙ ተኩስ ከፈቱብን።
በህዝባዊ ወያነ ሀርነት ትግራይ ጦር ተማርከው የነበሩ 5000 የሚጠጉ የሰሜን እዝ የሰራዊት አባላት ሰሞኑን በተከዜ በኩል አድርገው በማዕከላዊ ጎንደር ዞን በየዳ ወረዳ የገቡ መሆኑ ተሰምቷል። የተወሰኑት የሰራዊት አባላት ስላሳለፉት ጊዜ በምሽቱ ያጋሩናል። እነዚህና ሌሎች ዘገባዎች የተካተቱበትን የምሽት መርሃ ግብር ሀብታሙ ዝዩም መራለው። ኤልያስ አስማረ ደግሞ በቅንብሩ አብሮን ያመሻል። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምናመሻችኋል። የምግብ አቅርቦትና መድኃኒትን የጫኑ በርካታ ተሽከርካሪዎች መቀሌ፣ አዲግራትና ሽሬ መግባታቸውን የኢትዮጵያ መንግስት አስታወቀ። በተለያዩ የትግራይ አካባቢዎች እየተካሄደ ያለው ውጊያ ለሰብአዊ እርዳታ አቅርቦት እንቅፋት ሆኗል በሚል የሚሰጡ አስተያየቶችንም ሐሰት በሚል አጣጥሏል። በሽሽት ላይ ከሚገኙ የሚሊሻ አባላት ጋር አልፎ አልፎ የሚደረግ የተኩስ ልውውጥና ወንጀለኞችን ለመያዝ የሚደረግ ጥረት እንደ ውጊያ አይቆጠርም ሲልም ገልጿል። ዘገባው የእስክንድር ፍሬው ነው። እስራኤልና ሞሮኮ ዩናይትድ ስቴትስ ባደረገችው ሽምግልና ግንኙነት ለመመስረት መስማማታቸው ተነገረ። በቅርቡ 3 የአረብ ሀገራቶች ባህሬን፣ ሱዳንና የተባበሩት አረብ ኤሚሬቶች ከእስራኤል ጋር ግንኙነት መስርተዋል። እስራኤል እንደ አውሮፓን አቆጣጠር በ1940ዎቹ መጨረሻ ወዲህ ህዝባቸው የእስልምና እምነት ተከታይ ከሆኑ አጎራባች ሀገሮች ጋር በተደጋጋሚ ጦርነት ውስጥ መግባቷ ይታወሳል። 95% ስኬት ያሳየውና በግዙፉ የዩናይትድ ስቴትሱ ስራች አምራች ኩባንያ ፋይዘርና በጀርመኑ የህክምና ቴክኖሎጂ ኩባንያ ባዮንቴክ የተሰራው የጸረ ኮቪድ ክትባት ሲጠበቅ የቆየውን የዩናይትድ ስቴትስን የምግብና መድኃኒት አስተዳደር FDA ፍቃድ የሚያገኝበት ሰዓት ቆጠራው ተጀመረ። የድርጅቱ ልዩ አማካሪዎች ቡድን ትላንት ክትባቱ ጥቅም ላይ ይውል ዘንድ በይሁንታ ማጽደቃቸውን ተከትሎ FDA ክትባቱ ለአስቸኳይ ጊዜ ጥቅም ላይ እንዲውል በዛሬና በነገ መካከል ፍቃድ ይሰጣል ተብሎ በሰፊው ተጠብቋል። ያሉትን አጠቃላይ ሳይንሳዊ መረጃዎች መሰረት አድርጋችሁ ክትባቱ እድሜያቸው 16 ዓመትና ከዚያ በላይ የሆኑ ሰዎች ቢከተቡት ጥቅሙ ከጉዳቱ ያመዝናል ወይ በሚል ለቀረበላቸው ጥያቄዎች ከ22ቱ የFDA አማካሪ ቡድን አባላት 17ቱ ክትባቱ ፍቃድ ያገኝ ዘንድ የይሁንታ ድጋፍ ድምጽ ሲሰጡ፣ 4ቱ የአሉታዊ ድምጽ፣ አንደኛው ደግሞ ድምጽ ተአቅቦ አድርጓል። በአሉታ የመለሱት 4ቱ አማካሪዎች ለምላሻቸው ምክንያት ያደረጉት እድሜያቸው ከ18 ዓመት በታች የሆኑ በክትባቱ ጥናት በብዛት ስላልተካተቱ በ16 እና በ17 ዓመት ታዳጊዎች ላይ መከተብ ሊኖር የሚችለው ውጤት በበቂ አይታወቅም የሚል ነው። የዩናይትድ ስቴትስ መንግስት 6.4 ሚሊዮን ሰው በሚከተብበትን የመጀመሪያው ዙር የክትባት መድኃኒት በተለያዩ የሀገሪቱ ክፍሎች ህሙማንን በመርዳት ላይ ለሚገኙ የህክምና ባለሙያዎች በአፋጣኝ እንደሚልክ ይጠበቃል። የክትባቱ ውሳኔ የተሰማው ዩናይትድ ስቴትስ በአንድ ቀን በኮሮና ሳቢያ ህይወትን ባጣሰው ቁጥር ሌላ አዲስ ሪኮርድ ካስመዘገበች በኋላ ነው። በያዝነው ሳምንት መጀመሪያ በአንዲት ጀንበር እድሜ የተመዘገበው በኮቪድ-19 ለህልፈት የተዳረገ ሰው ቁጥር 3100 ሰው ደርሷል። የጆን ሆፕኪንስ ዩኒቨርሲቲ እንዳመለከተው እስከ ትላንት ምሽት ባለው ጊዜ በዩናይትድ ስቴትስ ለኮቪድ-19 የተጋለጡት ሰዎች ቁጥር 15.5 ሚሊዮን ሲደርስ የሟቾች ቁጥርም 291,000 ደርሷል። አድማጮች፣ ለአርብ ምሽት ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
ጋቢና ቪኦኤ ይከተላል። ትኩስ መረጃዎችን ለማግኘት ሐሳባችሁንም ለማጋራት ቪኦኤ አምሃሪክ የማህበራዊ መገናኛ ገጻችን ጥሩ አማራጭ ነው። ወደ ቀዳሚው ዘገባ እናምራ። የከፍተኛ ትምህርት ተቋማት የሚያስተምሯቸው ተማሪዎቻቸው ጤናማ ስልጠና ላይ እንዲያተኩሩ በማድረግ ብቁ እንዲያደርጓቸው የሳይንስና ከፍተኛ ትምህርት ሚኒስቴር ዴኤታ ዶክተር ሳሙኤል ክፍሌ አሳስበዋል። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተመራቂ ተማሪዎች ከሥራ ቀጣሪ ተቋማት ጋር የሚያስተዋውቀው የሥራ አውደ ርዕይ በተከፈተበት ወቅት ነው ይህንን የተናገሩት። ሙክታር ጀማል ተጨማሪ አለው።
ተማሪዎችን አስተምሮ ማስመረቅ ብቻ ሳይሆን ሥራ ማስቀጠርንም የተቋሙ ዓላማና ተልኮ አድርጎ የያዘው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ዛሬ በቅጥር ግቢው ያዘጋጀው የሥራ ዕድል አውደ ራዕይ የተለያዩ የሠራተኛ ቀጣሪ ድርጅቶችና ተመራቂ ተማሪዎች አንድ ላይ የሚገናኙበት መድረክ ነበር። በዝግጅቱ ላይ ከ50 በላይ ድርጅቶች የተሳተፉ ሲሆኑ የተሻሉ ተማሪዎችን የሚመለምሉበት ድርጅታቸውንም የሚያስተዋውቁበትም ጊዜ ሆኖላቸዋል። መሰል ድርጅቶችን ማስተናዳት ተማሪዎች ወደፊት ጣፋንታቸውን እንዲለዩበትና ግንኙነትንም እንዲያዳብሩ ትልቅ መንገድ ይከፍታል ብለዋል የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ለሚ ጉታ። ዶክተር ለሚ እንዳሉት ተማሪዎቹ የትም ተቋም ላይ ተፈላጊ ሆነው በተወዳዳሪነት እንዲቀጠሩ ከመሰረት ጀምሮ ይሰራል ብለዋል። ካለፉት አመታት አንጻር ከአመት አመት የተማሪዎቻችን የተቀጣሪነት አቅም እየዳበረ መጥቷልም ሲሉ ተናግረዋል።
የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያስቀመጠውን ግቦች ለማሳካት ተማሪዎች ከተመረቁ በኋላ የሚጠበቅባቸውን የስራ መስክ በሚገባ እንዲገነዘቡና በእውቀታቸውና በክህሎታቸው ራሳቸውን ብቁ አድርገው እንዲገኙ ለመርዳት ተከታታይ የስራ ምክር አገልግሎት መስጠት አስፈላጊ በመሆኑ በደረጃዎች ማስተባበሪያ ቢሮ ውስጥ የትሬኒንግ አገልግሎት ማዕከል አቋቁሞ በርካታ ስራዎችን በመስራት ላይ ይገኛል። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያስቀመጠው የተማሪዎች መቀጠር ምጣኔ ካለው አማካይ 71.5 በትሬኒንግ ስቴጅ የተረጋገጠ ነው። በ2023 ወደ 85 የማሳደግ አንግቦ እየተንቀሳቀሰ ሲሆን ለዚህም ግድ የሚለሙ ስትራቴጂዎችን ነድፎ እየተንቀሳቀሰ ይገኛል።
ዘንድሮ ከኮሮና ቫይረስ ስርጭት ቆይታ በኋላ ወደ ትምህርት ገበታቸው የተመለሱት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ከ1000 በላይ የሚሆኑ ከሳምንት በኋላ ይመረቃሉ ብሎ ዩኒቨርሲቲው እየተሰናዳ ይገኛል። እነዚህ ተመራቂዎች መሰል ዝግጅት ለነሱ ሰርግና ምላሽ መሆኑን ነው የሚናገሩት። ከዚህ ቀደም ሲቀስሙ የነበረው ዕውቀት ወደ ተግባር የሚመነዝሩበት ጊዜ በመድረሱ ከማጋ ምን መስራት እንደሚችሉ የሚታጩበት ጊዜ መሆኑንም ተናግረዋል።
ስሜ ሄራን ረታ ነው የሚባለው። የአፕላይድ ባዮሎጂ 4ኛ አመት ወይም የዚህ አመት ተመራቂ ተማሪ ነኝ። የተለያዩ ኤክስፒሪየንስ ያላቸው ካምፓኒዎች አሉ እኛን ለመቅጠር ማለት ነው። ስለዚህ የትኛው አዋጭና ወደፊት ህይወታችንን መቀየርበት አማራጭ ምን ወስድበት ኤክስፖ ነው። እሱ ለመሳተፍ ያው ሁላችንም ዝግጁ ሆነናል። እንደ ዲፓርትመንቴ ያለው ሰርኩት ኮርስ አፕላይድ ባዮሎጂ ነው። ፋክተሪዎች፣ የተለያዩ ላብራቶሪ ሴንተሮች እና አብዛኛው ሄልዝ ላይ ወይ ደግሞ ጤና ላይ መሰረት ያደረጉ አንተኖች ናቸው የሚቀጥሩ የሚያስቡት። በጣም ሹር ነኝ በራሴም ስለምታወምን እና ይቀጥሩናል ብዬ አስባለሁ። ለእነሱ ሞር ጥቅም አለው። በተማርኩት ቢቀጥሩኝ በጣም ብቁ ሆኜ ልሰራ ዝግጁ ነኝ።
መስማይ ላይ እየለባለሁ። የኬሚካል ኢንጂነሪንግ ተማሪ ነኝ። አንድ ነገር ያው የተማርነውን ነገር በጆብ ኤክስፖ ራሳችን ዴቨሎፕ ለማድረግ በጣም አሪፍ ነው። ጆብ ኤክስፖ ደግሞ ለኛ አሪፍ ነገር ነው። ለሞቲቬሽንም በጣም አሪፍ ነው። ከዛ ደግሞ አልፎ አሁን ከተመረቀን በኋላ እንድንሰራ የሚያመቻችልን ግቢው በራሱ የሚያመቻችልን ትልቅ ነገር ነው። መልካም ድል እንደ መልካም ነገር ነው። ኦልሬዲ አሁን ለይቻለሁ የቱ ጋር እንደምወዳደር የትኛው እንደምጠቅመኝ። በተማርነው አካሄድ ደግሞ ከሆነ ብዙ ኢንዱስትሪዎች ይጋብዙናል። እንደ ኬሚካል ኢንጂነሪንግ ብዙ ኢንዱስትሪዎች ይጋብዙናል። ለምሳሌ አሁን ሹገር ፋክተሪዎችን ብንወስድ ሶፍት ድሪንክ እና ትልቅ ነገር እንድንሰራ አበረታቶናል ማለት ነው። አሪፍ ነው። አሁን ብዙ እንትኖች ኢንዱስትሪዎች አሉ ማለት ነው። ለነዛ ደግሞ ጥቅም አለ።
መሰል መድረኮች ስራና ሰራተኛን፣ ባለሙያና ኢንዱስትሪን፣ በተለያዩ ቦታ ያሉ ባለጉዳዮችን አንድ ላይ የሚያገናኝ መሆኑን የተናገሩት የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ በሌሎች ዩኒቨርሲቲዎች ውስጥም ተመሳሳይ መድረኮች ተስፋፍተው ይቀጥላሉ ብለዋል። መሰል መድረኮች ለሁሉም ባለድርሻ አካላት የየራሱ ጥቅም እንዳለውም አብራርተዋል።
የስራ ማዛራና ኤክስፖ በዚሁም መሰል መድረኮች ለዩኒቨርሲቲዎች የትምህርት ስርዓታቸው መልሶ እንዲፈትሹ፣ የፕሮግራሞቻቸውን ተገቢነት መልሶ እንዲያዩ፣ የምሩቃኖቻቸውን ምሉእነት እንዲገመግሙ እድል ይፈጥርላቸዋል። ለኢንዱስትሪዎች እና ለቀጣሪዎቻችን የትምህርት ተቋማት ያላቸውን ዝግጅት ያላቸውን አቅም በምን መልኩ ሳይንሳዊ መፍትሄዎችን ከትምህርት ተቋማት በማግኘት ለኢንዱስትሪዎቻቸው ስኬት፣ ለኢንዱስትሪዎቻቸው ተወዳዳሪነት፣ ለኢንዱስትሪዎቻቸው ዘለቄታዊ ጥቅም ማግኘት እንደሚችሉ እድል ይፈጥራል። ለዚህ ምሩቃን የስራ ባዛርና ኤክስፖ የአንደኛው የህይወት ምዕራፍ ማጠቃለያ፣ የሁለተኛው የህይወት ምዕራፍ መጀመሪያ ድልድይ። የስራ ባዛርና ኤክስፖ በኮርስ ተደራጅቶ ከሚሰጥበት እውቀት ከሚገበኝበት ዩኒቨርሲቲ ወደ ሰፊው የልምድና የተሞክሮ ዩኒቨርሲቲ የሚሸጋገሩበት የአድሚሽን ታይም።
በመድረኩ ላይ አነቃቂ ንግግሮችን የሚያደርጉ ባለሙያዎችና በህይወት ውጣውረድ ስኬትና መሰል ገጠመኞች ላይ ተመክሯቸውን ያጋሩ ባለሙያዎች ተጋብዘው ለጩ ተመራቂዎች መልእክት አስተላልፈዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። በህዋት ተማርከው የነበሩ 5000 የሚጠጉ የሰሜን እዝ የሰራዊት አባላት ሰሞኑን በተከዜ በኩል አድርገው ወደ ማዕከላዊ ጎንደር ዞን በየዳ ወረዳ የገቡ መሆኑን የወረዳው የመንግስት ኮሙኒኬሽን ጽፈት ቤት አስታውቋል። የወረዳው ህዝብም በግራቸው የመጡትን የሰራዊት አባላት እያገዘ እንደሆነም ተሰምቷል። በየዳ የገቡ የሰራዊቱ አባላትም በህዋት ታጣቂዎች ከተማረኩ በኋላ የገጠማቸውን ተናግረዋል። አስቴር ምስጋናው ዝርዝሩን ይዛለች።
50 አለቃ መብቱ ጽጌ በሰሜን እዝ የ8ኛ መካናይዝድ ክፍለ ጦር አባል እንደሆኑ ይናገራሉ። የነበሩበትም ቦታ አዲ ሀገራይ የተባለ ነበር። ጥቅምት 24 ቀን በሰራዊቱ ላይ የደረሰውን እንዲህ ያስታውሳሉ።
ዳጉሳቸው ዳምናም ነበር ያለው በወቅቱ የገበሬዎችን አስተዳደሮች ምናምን እያገዘ ያው ለሊት መጣው ነው ያሰሙ። ተኩስ ከፈቱብን። ያው ከመኝታ ተነስተን ለመከላከል ሞከር ውጊያ ላይ ከቆየን በኋላ እጅ ነው የሰጠነው እኛ ማለት
ነው። የት ቦታ ነው የነበርከው?
አዲ ሀገራይ የሚባል ቦታ ነው።
እዛው ነው ውጊያውን ስታካሄዱ የነበራችሁ?
አዎ እዛው ነው።
ምን ያህል ቀን
በተከታታይ? ያው በቃ አንድ ሳምንት የሚሆን ነው እዛ ስንዋጋ የቆየ ነው። ከዛ ያው ማቴሪያል ለኛ ከበላይ አካል ጋር የነበረው ግንኙነት አቋርጠው ስለነበር በቃ የሰራዊቱ የግንኙነት ሁኔታ ተቋርጦ ነበር። ከዛን አማራጭ ስለሌለን እጅ ነው የሰጠነው እኛ ማለት ነው። ማቴሪያልም ያው ስትኳሽ ምናምን ጨርሰን ነበር። እጅ ነው የሰጠነው በኋላ ማለት ነው።
እጅ ከሰጣችሁ በኋላስ?
አክሱም ዩኒቨርሲቲ ግቢ ውስጥ ነው ያስገቡ ሸክፈው ማለት ነው። ይሄ ትግራይ መከላከያ ሰራዊቱ ናቸው ትቀጥላላችሁ ነው ያሉን። እኛ ጋር ደግሞ ያው የሚፈልግ ሰው እንደሌለ ወደ አሁኑ ነገርናቸው ማለት ነው። ከዛ አክሱም ከዛ የኛ መከላከያ በኋላ እየተቆጣጠረ እየተጠጋ ሲሄድ ከአክሱም ዩኒቨርሲቲ ያሸሹና ጉያ የምትባል በረሃ ቦታ አለች፣ እዛ ወሰዱ።
ምን በእግራችሁ ነው የሚወስዷችሁ?
አይ እስከዛ በመኪና ነው። ከዛ ቦታ ላይ ቆይተን አሁንም እዛም ቦታ ላይ ያን ጥያቄ ድጋሜ ያነሱልን ወደ ቤታቸው ይሸኛቸዋለን ብለው አብያዲ የሚባል ቦታ አለ፣ ከተማ ነው ይሄ፣ እዛ ጋር ነው ያስገቡ። ከዛ አብያዲ ቦታ ከገባን በኋላ እኛ የመጨረሻ ዙር ነበር ነው የተወሰኑ ሰዎችም ወደ እንትን ሸኝተዋል። ከዛ እዛ ቦታ ላይ የእኛ ሰራዊት አሁንም ያን ቦታ እየተቆጣጠረ ሲነጋ እኛን እዛ ቦታ ላይ ውጡ ነው ያሉ። ወዴት ልትወስድ ነው ስንላቸው ልንደብቃችሁ ነው ያሉ። ከዛ አይ እኛ እዚህ ቦታ ላይ መውጣት አንችልም፣ በእግራችን መሄድ አንችልም ምናምን ነገር ስንል ልዩ ኃይል ምናምን አመጡና አይ ዘው እርምጃ እንወስድባቸዋለን ማጡት ከሆነ ነው የተባለ። ከዛ አማራጭ ስለሌለን ወጣ።
እንዲህ ሁለትና ሶስት ቦታ ሲያመላልሱን ቆይተው መጨረሻ ላይ በምንሄድበት የአስፋልት መንገድ ላይ ከበስተኋላችን የሲኖትራክ መኪና መጣ። ሰራዊቱንም እየገጨ ያለፈ ሲሆን ቶክስን ከፈቱብን። 7 የምንሆነው ወደ ገደሉ ዘለን ገባን ይላሉ 50 አለቃ መብቱ ጽጌ።
መጀመሪያ ወደ ነበርንበት ጉያ የሚባል መስመር አለ፣ ወደዛ መስመር ወደ ቆላት እንዴን መሰለኝ፣ በዛ ጉዞ ነው፣ በጣም ሩቅ ጉዞ ነው። በእግራችን አስጓዙ ወደ 40 ኪሎ ሜትር የሚሆን ማለት ነው።
እሺ
እዛ ቦታ ከሄድን በኋላ ከጨልሟል በግምት ያስ ወደ 2 ሰዓት አካባቢ ሆነ። ከዛም በኋላ መብራት የለውም ምንም የለው ሲኖትራክ አምጥተው ካስፋልት እንዲያጠጡ ምናምን አሉና በሲኖትራክ ነው እዛ በኋላ መደስተት የጀመሩት። ከዛ ለማምለጥ የሞከረውንም ያው በኋላ በጥይት ያው ከጎን ከኋላ ከፊት አለ በጎንና በጎን ደግሞ ገደል ነው ቦታው። ያው በቃ ለአጋጣሚ ገደል ስለነበር እኔም በገደሉ ጋር ነው አምልጬ ሶስት ነገር እንደውም አድርገን ነው ተንከባለን። እንደውም የተወሰኑ ልጆች ቆስለው እንደሆን የተረፍናለን እዛ አብረን የገባን ማለት ነው።
ገደሉ ሩቅ ነበር?
ገደሉ ያው እንትን ነው ጫካ እና የእርከን ነገር ያለው ገደል አለ። ከዛ ይሄን ከአንድኛው እርከን ታርካለሽ እንደገና ደግሞ ወርደሽ ከሌላኛው እርከን ታርካለሽ። ከዛም በኋላ ጥቃት ልክ የተወሰነ አሸዋ ምናምን ስለነበረው ነው እዛ ላይ እንዳጋጣሚ ስላረፍ እዛ ጋር በዛ ነው የተረፍኩት።
ተኋላ በሲኖ ትራክ ነው መጣው የወጡ የወጣብን ብለኛልና ሰራዊቱም ብቻ ነው ወይስ ደግሞ የሰራዊቱ ቤተሰቦች ህፃናት ሴቶችም አሉ?
አው የአራት አመት ልጅ አለች አንዲት ቀኝ እንደውም ሽኮኮያልናት እንትን ይያል ነበር እንደዚህም በቃ ህፃናቶችም አሉ እዛ እኛ ጋር ሲቪል ሰራተኞች አሉ። የሲቪል ሰራተኞች ነበሩ እንደገና ደግሞ ከ ሰራዊቱ ጋር እዛ ባል ምናምን የነበራቸው የሉም ባሎቻቸውን ለመጠየቅ መጣው። ከዛ እዛው የነበሩ ከዛ እነሱ ጋር እንዳያይ ብለው እዛው ጋር የነበሩ እነሱን ሁሉ አስታውሳለሁ እኔ አብረን ዶላይ። ከዛም በኋላ መጨረሻቸው ምን እንደሆነ ግን አላውቅም።
ምን ያህል ትሆናላችሁ
እንደዛ ሲያደርጉት ወቅቱ ብቻ እንትኑ ቁጥሩ ነው ያው እኔ እንትን አላውቀውም ግን በርከት ያለ ሰው እንደነበር ነው ከዙሮ ዙሮ ወደ 2000 የሚጠጋ ይመስለኛል በእንትን ማለት ነው።
ከስድስት ቀን በኋላ ተጉዘን በየዳ ወረዳ ደረስ ይላሉ 50 ለቃ መብቱ ጽጌ።
አካባቢ ነው በየጫካው ተሸጉጠን ስለነበር ከዛ ተገናኝተን እዛ እኛ መሆናችን እንትን ስናደርግ በረሃ ገብተን ነው የመጣን ማለት ነው። መጨረሻ ላይ ደግሞ ተያዝ ከዚህ አካባቢ ጋር ግን እዛ ታስረን አደር ሸኝተውን ነው ሂዱ ተብለን ነው የሚል ምክንያት ፈጠርንና እነዛ ተነጋግረን ቀጥታ ቀስተን ነው ካልን ቢገርጉት ያለን አማራጭ በቃ ሂዱ ብለው ነው የሚል ምክንያት ፈጠርንና ማለት ነው። ወደ ኋላ ሰው ስለነበር ማጣራት አይችሉም እነሱ ወደ ኋላ ተመልሰው ማለት ነው። ብዙ ነገር እንትን አደረጉ። ከዛ የሆኑ ለኛ እንደው የሚከራከሩልን ሁለት ሚሊሻዎች ነበሩ ከነሱ እነዛ ተከራከሩልን ነው ራሱ እንደውም መጨረሻ ይገደሉ ምናምን ብለው አይ እነዛ ሰዎች አይሆንም ብለው እነዛ ተከራከሩልና መጨረሻ ላይ ያው ተሻገሩ በቃ ሂዱ ብለው እነዛ ተሻግረን ይገባል ማለት ነው። ከዛ አማራ ክልል ነው የገባ ነው ህብረተሰቡ ያው በሚገባ እስከታች ከተከዜ ድረስ መጥተው ከዛ ያው በቃ ምግብም ውሃም ሁሉ ነገር ይዘው ከዛ የቆሰለውን እግራችን ሁሉ አስረው አሽቶ ሁሉ ከዛ በአግባቡ ተንከባክበው እዛ ደርሰውናል።
ምክትል መቶ አለቃ አስፋው እያሱ ሲርና ሴሮ በተባለ አካባቢ ከጥቅምት 24 እስከ ህዳር 2 ድረስ ውጊያ ላይ እንደነበሩ ይናገራሉ። መገናኛ በመቋረጡ የትጥቅም ሆነ የስንቅ አቅርቦት ማግኘት እንዳልተቻለ ከዛም የተወሰኑ ታጣቂዎች መማረካቸውን ይገልጻሉ። ከሌሎች የታገቱ የሰራዊት አባላት ጋር ሆነን አሳልፈናል ያሉትን ስቃይ እንዲህ ይገልጹልናል።
በጥቅምት 24 ጀምሮ ያው ህዳር እስከ 2 ተዋግተን ነበር። ከዛም ጋር ወደ አክሱም ወሰዱ። ከአክሱም ደግሞ መልሶ ጉያምትበረ ወደዛ መጡ። ከዛ በኋላ እንደገና ደግሞ አብያዲ ኮሌጅ ወሰዱ። ከኮሌጅ ደግሞ ያመጡ ያው ማታ ከዛ ወጣን ወደ እንትን ያመጡ ነበሩ በእግር እየመጣን ነበር። ከዛ በኋላ ያው መጨረሻ 2 ሰዓት አካባቢ እንደገና ያው ሲኖትራክ ከኋላ መጡና ከአስፋልት እንዳትወጡ አለ። ሰው ያው አስፋልት ላይ እየሄደ ያለ ከኋላ ሲኖትራክ መጣ። በቃ መርገጥ ጀመረ። እኛ በቃ ሰባትንን ያለ ነው ያው ወደ ገደል ገባ። ሾልክን ወደ ሰባታችን በዛ ነው የመጣነው።
ምክትል መቶ አለቃ አስፋው በበየዳ ወረዳ በደሊብዛ ከተማ ናሪዎች የተደረገላቸውን ድጋፍ አመስግነዋል።
ትክክል ካለፈን በኋላ ያው አማራ ክልል እንደገባን ያው ምንም ራብም የለም ምንም የለም የእግዚአብሔር ይባርካችሁ ያው ብዙ እንትን አድርገው ነው።
የበየዳ ወረዳ የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ወረታው ደምስ ግተው የነበሩ የሰራዊት አባላት እስካሁን 5000 እንደሚሆኑ ይናገራሉ።
19 ጀምሮ ነው መግባት የጀመሩ የመጡበት ተከዜ ነው በመኪና አዋጋ ተከዜ ድንበር ያወርድ የጣላቸው። ከዛ በኋላ 60 ኪሎ ሜትር የሚሆን የሆነ ተራራ ቦታ በእግራቸው እየተጓዙ አብዛኛዎቹ ወድቋል። ቁስለኞች የበየዳ ማህበረሰብ በዛ ሲሰማ ወርዶ ሄዶ በስትሬ ስትሬቸርም እየተሰከመ ወደ መስመር ወዳለበት አደረሳቸው። ባላ ወረደው መኪና ዞኑን ጋራና ክልል ጋር ተነጋግሮ መኪና መጣ። በመኪና ያስመጣው ረዳ ሲገቡ ግን ህዝቡ በጣም በከፍተኛ አቀባበል ነው የተደረገላቸው። ትናንት ማታ ወደ 7 ገብተዋል። ደግሞ እስካሁን ወደ 5000 አካባቢ በእኛ ወረዳ አድርጓል ፈይዷል። በአንድ ቀን ወደ 3000 ምናምን ወረዳው ላይ ገብቷል።
የበየደ ወረዳ ድሊብዛ ነዋሪ የሆኑት አቶ ታጀበው ሽበሺ ለሰራዊቱ ጥሩ መስተንግዶ ማድረጋቸውን ይናገራሉ።
ከገቡ በኋላ ምግብ እስካሁን አልተቋረጠም። በባለፈው ከተራፉት ከአራት ሺህ ምናምኖቹ ጋር ምግብ አዘጋጅተን ምን ብለን ተቀበልናቸው። በባለፈው ትምህርት ቤት ላይ ነበር ፎርም ጥለን ምናምን የምናስተኛቸው የነበር ሌሎችን። እነዚህ ደግሞ አልጋ ተከራይተን አሳደርናቸው።
የሰራዊቱ አባላት ዛሬ ወደ ደባርቅ መሸኘታቸውንም ገልጸውልናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
አለማየሁ ባልቻ የጄአይ አርትስ መስራች ነው። የግራፊክስና አኒሜሽን ባለሙያ ሲሆን ስራዎቹ ልዩ የሆኑ የኢትዮጵያ ስዕሎችንና የከተማ ህይወትን የሚያስቃኙ ናቸው። በማህበራዊ መገናኛዎች ላይ ብዙ ተከታዮችንም እያፈሩ መጥተዋል። ኤደን ገረመው ከአለማየሁ ጋር የነበራትን ቆይታ እንደሚከተለው አሰናድተዋለች።
አለማየሁ ባልቻ ጄ ከልጅነቱ ጀምሮ የስዕል ፍቅር እንደነበረው ይናገራል። በተለይ አባቱን የስዕል መስሪያ ደብተር መጠየቅ ያዘወትር ነበር። ነገር ግን አለማየሁ በተለመደ መልኩ ቀለምን በብሩሽ ከማዋሃድ ይልቅ ምርጫ ያደረገው የዲጂታል ህትመት ነው። የግራፊክስ ጥበብና አኒሜሽንን በመጠቀም የምስለ ታሪክ ነጋሪ ወይም ቪዥዋል ስቶሪ ቴለር ሆኗል።
የመጀመሪያ ዲግሪ አዲስ ኮሌጅ ነበር የተማርኩት፣ ፒክቸርና አርባን ፕላኒንግ። እዛ ላይ ማስተር ዲግሪን ደግሞ በሃውዚንግ ኤንድ ሰስቴይነብል ዴቨሎፕመንት ከልደታ ዩኒቨርሲቲ የአይኤስሲ ነበር የተማርኩት። እዛ ጊዜ ላይ ነበረ ሞር የስዕል ፍቅሬን ያወጣሁት፣ ወይም ደግሞ የዲጂታል ፔንቲንግ የሚባለውን ኮንሴፕት ያገኘሁት ጊዜ ማለት ዩቲዩብ ቪዲዮዎች እያየሁኝ የስፒድ ፔንቲንግ የሚባል ነገር አለ እና በኮምፒውተር ላይ እየሳሉ በፍጥነት ነው ሁሉም ነገር የሚታየው እና በኮምፒውተር እነሳለ የሚባለው ኮንሴፕት በቃ በጣም ነበረ የገረመኝ ነበረው እና ይህ ነገር መማር አለብኝ መስራት አለብኝ ጊዜ ነበር የተነሳሳሁት የነበረው። ትምህርት እስከምጨርስ ድረስ ጠበኩኝና ስጨርስ ዲጂታል ፔንቲንጎችን ለመስራት ታብሌት ያስፈልግኝ ነበረ። እንደ ግማርጊ አግኝቼ ጀመርኩኝ ማለት ነው። ይህ ወደ 2011 አካባቢ ነበረ። በፈረንጅ አቆጣጠር 2012 ነበር የጀመርኩት። በዛ ጊዜ ነው ጄአይ ሚዳርት የሚባል የፌስቡክ ፔጅ ከፈጠርኩት የነበረው። የተለያዩ የኢትዮጵያን ቲም የሆኑ ስዕሎች ነበረ የምሰራው የነበረው። እስካሁን ድረስ እሱም ላይ ነው የምሰራው ማለት ነው።
አለማየሁ ስነ ህንፃ መማሩ ለንድፉ ቢጠቅመውም ችሎታውን ለማዳበር ግን በልዩ ሁኔታ መጣር ነበረበት። በተጨማሪም ሙሉ ለሙሉ ወደ ግራፊክስ ጥበብ በአንዴ መሻገሩ በወቅቱ አዋጭ ስላልነበረም ለጥቂት ጊዜያት ተቀጥሮ እየሰራ ፍላጎቱን ጎን ለጎን ማስኬድ ነበረበት።
ያው መጀመሪያ ላይ ስገባ ቀጥታ ሙሉ በሙሉ ወደዚህ ስራ ነበር የሚገባት የነበረው። ያው የአርክቴክቸራል ስራዎች እየሰራሁኝ ማታ ማታ ነበረ ይህን ስራ የሚሰራው የነበረው። እዛ ጊዜ ገና የጀመርኩኝ ነበረ ራሱንም ያስተማርኩኝ ስለነበረ የተለያዩ ሶሻል ሚዲያ ላይ ነበረ የምለቀው ነበረ። ለምንማነት ይ ነበረ እንጂ እንደ ስራ ማስቤውም አልነበረም። ግን ሰዎች እያዩ ይንሰራል ያለሁ ይችላለሁ እያሉ የተለያዩ ስራዎች መጡ እና እዛ አድርጌ መስራት ጀመርኩኝ። የፍሪላንስ ስራ ጀመርኩኝ ማለት ነው። ግን ከዛ ላይ ከትላልቅ ክላይንቶች ጋር መስራት ጀምር ደረሰኝ ስለሚያስፈልጋቸው ተደራጅቼ ቢሮ መቅጠቅ ነበረብኝ። እንደዛ ከፍቼ 2015 ፈረንጅ አቆጣጠር ነበረ የከፈትኩት የነበረው። ለአንድ 5 ዓመት በቃ ሙሉ በሙሉ ላይሰንስ ዶሜን እየሰራሁኝ ነው ማለት ነው።
የፕላኔቶችን በፀሐይ ዙሪያ ያለ የማያቋርጥ ዙረት ለማሳየት ሰፌድን ፕላኔቶች እንደሚዞሩበት ምህዋር መመሰል፣ እስክስታ ጭፈራን ከኤሌክትሪክ ንዝረት ጋር ማመሳሰል፣ የጀበና ቅርጽ ያለው የገና ዛፍ፣ የኢትዮጵያ ባህላዊ የንግስና ልብስን የለበሱ የቼዝ ጠጠሮችና ሌሎች ኢትዮጵያዊ ቀለም ያላቸው ንድፎች ከጄ አይ ኒድ አርቲስት ወይም ከአለማየሁ ባልቻ ስራዎች መካከል ጥቂቶቹ ናቸው። አለማየሁ በዋናነት ለሰዎች ስነ ልቦና ቅርብ የሆኑ ስራዎች ላይ እንደሚያተኩርም ይናገራል።
ሰራቸውን ስራ ሰው ግልት ማድረግ የሚችላቸው ነገሮች ብዬ የማስባቸውን ነገር አንድም አኒሜሽን የሰራሁት ነበረ። እሱም ሁሉም ሰው ታክሲ ሲጠብቅ ታክሲ ረዳትን የሚጠራ ቦታ አለ ሜክሲኮ ሜክሲኮ ምናምን እያለ ሊሆን ይችላል እና በሱ ላይ ትንሽ ቀልድ አድርጌ ለማድረግ ሞክሬ ነበር። ና የታክሲ ኦሎምፒክ ብዬ እንዴት ይመስላል አድርጌ የታክሲ እግር ኳስ ሜዳ ላይ ሆኖ ሰዎች ሲመጡ እንዴት የታክሲ ደጋፍ እንዴት እንደሚያስገባው መጣ መጣ የመጣ ነው ፓሲንጀሩ የመጣ ነው ማን ገባ ጎላርጎ ምናምን እንደሱ አይነት በቃ ሰሩ የሚያደርገው አይነት አኒሜሽን ለመስራትም ሞክራለን። እንደዛ ነገር ለመስራት ሞክራለን።
የራስን ቀለም ይዞ ለመውጣትና ድርጅትን ለማስተዋወቅ ማህበራዊ ሚዲያው ትልቅ ሚና እንዳለውም ነው አለማየሁ የሚገልጸው።
በጣም ትልቅ ፓወር ነው ያለው ሶሻል ሚዲያ። በተለይ አሁን እኛ ስራ ላይ አሁን በየጊዜው ፖስት እያደረግኩኝ ስለሆነ የተለያየ ሰው ነው የሚያየው። እነሱም እያዩ አንድ ስራ ሲመጣ ምንሰራ ብቻ ቃለው ቆይ ጭንቀት የሚባል ቆይ ልላክልህ ነው። በዛ መሰረት ነው አሁን ብዙ ስራዎች የሚመጡልኝ በሶሻል ሚዲያ ዙሪያ ነው።
የጂአይ አርቲስት መስራች አለማየሁ በዚህ ዘርፍ ላይ የሚሰማሩ ወጣቶች የፈጠራ ድፍረት እንዲኖራቸውና ያመኑበትን ነገርም ቢሰሩ ውጤታማ እንደሚሆኑ ጠቁሟል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ስላመሸን ደስ ብሎናል። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበረን። የዕለቱ የመርሃ ግብሩ አርታኢ ደግሞ ሰለሞን አባተ ነበረ። መልካም ምሽት ይሁንላችሁ። Show me what I can't tell you. We're getting tired.